የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 16 2011 ዓመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በየመንግስታቸው የአንድ አመት ስኬት የተጠቃቀሱ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ የሚሰራጩ ተገቢ ያልሆኑ ትችቶችና አፍራሽ ቅስቀሳዎችን ተችተዋል።
ከዛ በፊት በፌስቡክ ጽሁፍ የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይጠፈልም።
ቅሬታ ያላቸው ወገኖችም እስከሚቀጥለው ምርጫ መታገስ እንጂ ህገወጥ አካሄዶች ውስጥ መግባት እንደሌለባቸው አሳስበዋል። ወደ በኋላ ላይ ዘገባ ይኖረናል። የዚህንና የሌሎችን ዝርዝር ዘገባዎችን ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። በ2016ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳን ልዩ መርማሪው ሮበርት ሙለር ፕሬዝዳንት ትራምፕ በምርጫ ለማሸነፍ ከሞስኮ ጋር አልተመሳጠሩም ቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ ሩሲያ ይህንን ማስተባበያ የሰጠችው። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ የዜና አውታር በሰጡት ቃል አገራቸው በዩናይትድ ስቴትስም ሆነ በማንም አገር ውስጥ የውስጥ ጣልቃ ጉዳይ ያለ መግባት ቋሚ መርህ ያላት መሆኗን አመልክተዋል። የዓለም አቀፍ ቀይ መስቀል ፌዴሬሽንና የቀይ ጨረቃ ማህበር ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ንፋስ የተቀላቀለበት ማዕበል ካደረሰው ከባድ ጉዳት የተረፉትን 200 ሺህ ሰዎችን ከህልፈት ለማዳን የ30.5 ሚሊዮን ዶላር ረድኤት ለማግኘት ተማጽኗል። የአሜሪካው አውሮፕላን ፋብሪካ ቦይንግ ለአሶሺየትድ መሪዎች ሊሰጥ ባቀደው ቀለጻ ላይ የኢትዮጵያ አየር መንገድ እንደማይካፈል የአየር መንገዱ ቃል አቀባይ ለሮይተርስ የዜና አውታር አስታውቀዋል። ቃል አቀባዩ አቶ አስራት በጋሻው እንዳስታወቁት አየር መንገዳቸው ቦይንግ ባዘጋጀው ገለጻ ላይ ለመገኘት ለጊዜው ምንም እቅድ የለውም። ይህ የኢትዮጵያ አየር መንገድ ምላሽ የተሰማው ቦይንግ ወደ 200 ለሚሆኑ ፓይለቶች፣ ቴክኒሽያኖችና አሰልጣኞች ከነገ ወዲያ አረቡ ገለጻ ለማድረግ ማቀዱን ተከትሎ ነው። የዩናይትድ ስቴትሱ አውሮፕላን አምራች ቦይንግ ገለጻው የተዘጋጀው በወራት ልዩነት ሁለት ሀገሮች ላይ ተከስክሰው ከ300 በላይ ህይወት የጠፋባቸውና በአሁን ወቅት በመላው ዓለም ከመብረር የታገዱት 737 ማክስ 8 አውሮፕላኖቹ ወደ አገልግሎት እንዲመለሱ ለማመቻቸት እንደሆነ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛ ሰርጥ ላይ በደረሰው የሮኬት ጥቃት ምክንያት የዩናይትድ ስቴትስ ጉብኝታቸውን አቋርጠው ዛሬ ወደ አገራቸው ተመለሱ። ድንገተኛ ቢሆንም ግን ኔታንያሁ ወደ አገራቸው ከመመለሳቸው አስቀድሞ ከዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው መወያየታቸው ታውቋል። የእስራኤሉ ጠቅላይ ሚኒስትር ነገ ማክሰኞ ዋይት ሃውስ እራት ሊበሉ ቀጠሮ እንደነበራቸውና ለእስራኤል ድጋፍ ከሚያሰባስበው በአሜሪካ እስራኤል ህዝባዊ ጉዳዮች ኮሚቴ ላይ ቀርበው ንግግር ለማድረግም እቅድ እንደነበራቸው ታውቋል። የዩናይትድ ስቴትስ ጉብኝታቸውን መቋረጡን አስመልክተው በሰጡት ቃልም እስራኤል ላይ ለደረሰው የጭካኔ ጥቃት ተገቢውን እርምጃ እንደሚወስዱ ቃል ገብተዋል። ሐማስ በሚጠረጠርበት በዚህ ማዕከላዊ እስራኤል ሰሜናዊ ምስራቅ ቴል አቪቭ ውስጥ በሚገኝ መኖሪያ ቤት ላይ በደረሰው የሮኬት ጥቃት 7 ሰዎች መቁሰላቸው የተገለጸ ሲሆን የእስራኤል ጦር ኃይል በበኩሉ ጋዛ ሰርጥ ውስጥ በሚገኙ የሐማስ ይዞታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል። ዩክሬን ቀደም ብላ ባወጣችው ፕሮግራም መሰረት በመጪው እሁድ አዲስ ፕሬዝዳንት ለመምረጥ እየተዘጋጀች መሆኗ ተገለጸ። ሁለቱ ተፈካካሪዎች ደግሞ ከሁለት ሳምንታት በኋላ በድጋሚ ምርጫ ያደርጋሉ። የምርጫው አሸናፊ በምስራቅ በኩል በሩሲያ ከሚታገዙት ሽምቅ ተዋጊዎች ጋር ከሚካሄደው ጦርነት በተጨማሪ አገሪቱ ካለባት ሙስና እንዲሁም ደካማ ኢኮኖሚ ጋር በመጋፈጥ ቀላል የማይባል ስራ እንደሚጠብቀው ከወዲሁ ታውቋል። ለውድድሩ 39 እጩዎች የተመዘገቡ ቢሆንም በወቅቱ ፕሬዚዳንት ፔትሮ ፖሮሽኮ በታዋቂው የፖለቲካ ሰው ዩሊያ ታይሞሽንኮ እና በታዋቂው ቴሌቪዥን ኮሜዲያን ቮላይዳር ዜሌሚ ዜሌንስኪ መካከል የሚካሄደው ፉክክር ለሶስት ሳምንታት የሚዘልቅ እንደሆነም ተገምቷል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ጉዟችንን ነው። ወደ ተከታዩ ዘገባችን እንለፍ። የመንግስታቸውን የአንድ አመት ስኬት የተጣቀሱት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ የሚሰራጩ ተገቢ ያልሆኑ ትችቶችና አፍራሽ ቅስቀሳዎችን ተችተዋል። ቅሬታ ያላቸው ወገኖችም እስከሚቀጥለው ምርጫ መታገስ እንጂ ህገወጥ አካሄዶች ውስጥ መግባት እንደሌለባቸው አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
አዲስ ወግ በሚል ርዕስ ለሁለት ቀናት በሸራተን ሆቴል የተካሄደው የፓናል ውይይት አንዱ አላማ ትናንትን ከዛሬ ጋር ማነጻጸር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ ባለው አንድ አመት የተሰሩ ስራዎች፣ ስኬቶችና ጉድለቶች ተዳስሰዋል። በፓናል ውይይቱ ማጠቃለያ ላይ በድንገት የተገኙት ጠቅላይ ሚኒስትር አብይ አህመድ በተነሱ ሐሳቦች ላይ አስተያየት ሰጥተዋል። አንዳንድ ወገኖች ፌስቡክን በመሳሰሉ የማህበራዊ ሚዲያዎች የሚያንሸራሽሯቸውን ተገቢ ያልሆኑ አካሄዶችን ተችተዋል። ማስጠንቀቂያም ሰጥተዋል።
ከእናንተ የሰማናቸው አብዛኛው ነገሮች አሉ። እነሱን የፖሊሲ ግባት እናረጋቸዋለን፣ እንጠቀምባቸዋለን። እስከሚቀጥለው አንድ አመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ኢህአዴግ ቢሸነፍ እርግጠኛ ነኝ የምነግረው ለቃለ ስልጣናችን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይጠበቅም። ይሄ እንዳይጠበቅ ማለት ነው። እስካሁን ሰፋ አርገን መቻል የፈለግንበት ምክንያት አንደኛ ንግግር የለም ኢትዮጵያ ውስጥ። አሁን እናንተ እንደቀላል ታዩታላችሁ ይሄን ውይይት። ሶማሌ ማድረግ አትችልም። ሶማሌ ሞቃዲሾ ላይ ሳይሆን ዱባይ ማድረግ አትችልም። አዲስ አበባ ማድረግ አትችልም። ይሄንን ሌላ ሀገር ጋዞች ሸፍኖ እንኳን አትችልም።
ጠቅላይ ሚኒስትሩ በዚሁ ማብራሪያ ሌሎች የተለያዩ ርዕሶችንም ዳሰዋል። በቀጣይ ዘገባዎች እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ፍርድ ቤቶች ህግና ፍትህ ከማስከበር ይልቅ ሀብትና ስልጣን ላለው የተገዙ ናቸው በሚለው አመለካከት በአብዛኛው ህዝብ ዘንድ እንደሚጸባረቅ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት አስታወቁ። ህዝቡ በፍርድ ቤቶች ላይ ያለው እምነት እንደገና ለመገንባት ይረዳሉ በተባሉ ሁለት ረቂቅ አዋጆች ላይ ውይይት ተጀምሯል። መለስካቸው አመሃ ዝርዝራለሁ።
የፌደራል ጠቅላይ ፍርድ ቤት የዳኝነት ስርዓቱ የተስተካከለና ህብረተሰቡ በፍርድ ቤቶች ላይ ያለው አመኔታ እንዲጨምር ለማድረግ እየሰራ ነው ሲሉ ፕሬዚዳንቷ ወይዘሮ መዓዛ ሸናፊ አስታወቁ። ወይዘሮ መዓዛ ከትናንት በስቲያ በሁለት ረቂቅ አዋጆች ላይ የተካሄደውን ውይይት ሲከፍቱ ባሰሙት ንግግር የዳኝነት ስርዓቱን ለማሻሻል ጠቅላይ ፍርድ ቤቱ 17 ከፍተኛ የህግ ባለሙያዎችን ያካተተ የዳኝነት ስርዓት ማሻሻያ ጉባኤ አቋቁመዋል። አማካሪ ጉባኤው በስሩ ሶስት ንዑሳን ኮሚቴዎችን በማዋቀር ዘርፈ ብዙ ተግባራትን በማከናወን ላይ እንደሚገኝም ወይዘሮ መዓዛ ተናግረዋል። ፕሬዚዳንቷ በአሁኑ ወቅት በኢትዮጵያ ያሉ ፍርድ ቤቶች በአብዛኛው ህዝብ ዘንድ እንዴት እንደሚታዩም ጠቁመዋል።
ከተለያዩ ባለድርሻ አካላት ጋር ካደረግናቸው ውይይቶች አቤቱታ ለማቅረብ ወደ ጽህፈት ቤታችን በየዕለቱ ከሚመጡ ባለጉዳዮችና በፍትህ ስርዓቱ ላይ ከተደረጉ ጥናቶች ለማረጋገጥ እንደቻልነው ፍርድ ቤቶችን በተመለከተ በአብዛኛው የህብረተሰብ ዘንድ ያለው እይታ የዳኝነት ስርዓቱ ከህግና ፍትህ ይልቅ ስልጣን ወይንም ሀብት ላለው የተገዛ እንደሆነ የሚያስብ ነው። ይህ አስተያየት የተሟላ ባይሆንም ህዝቡ በፍርድ ቤቶች ላይ ያጣውን አመኔታ ለመመለስ ቅድሚያ የሚሰጠው የለውጥ ስራ ነው። ስለዚህም በስርዓቱ ውስጥ ያሉ ዳኞች የሚጠበቅባቸውን የእውቀትና የስነ ምግባር መመዘኛ ያሟሉ መሆናቸውን መመርመር አስፈላጊ ሆኖ ተገኝቷል።
በንዑሳን ኮሚቴዎች ተጠምተው ከተዘጋጁት ረቂቅ ህጎች አንዱ የዳኞች አስተዳደር ጉባኤን እንደገና የሚያቋቁመው አዋጅ ነው። የዳኝነት ነጻነት፣ ገለልተኝነትና ተጠያቂነት ጉዳዮች ጥናት ንዑስ ኮሚቴ ሰብሳቢ አቶ ማንደፎት በላይ የረቂቁን አጠቃላይ ይዘት ያብራራሉ።
የቀረበው የማሻሻያ ሀሳብ የፌዴራሉን የዳኝነት አካል የፍትህ አስተዳደሩን የሚመለከት ነው። ከዚህ በፊት የነበረው የዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ የሚባል አለ። አሁን በስራ ላይ ያለ አሁን ከዛ ሰፋ ባለ መልኩ ጉባኤውንና የዳኞችን ብቻ ሳይሆን የፍትህ ስርዓቱን አስተዳደር ባጠቃላይ የዳኞችን አሽዋሽዋም የፍርድ ቤቱን አሰራር አስተዳደር በጀት የመሳሰሉትን ሁሉ አጠቃሎ ያዘና በእያንዳንዱ ጉዳይ ላይ የጉባኤውንም አደረጃጀት አወቃቀር ሰፋ ያለ ውክልና ያለበት ተለያየ የሙያ ስብጥርን ይዞ እንዲሰራ ለማስቻል የተደረገ ነው። ይሄ ፍሬምወርክ ህግ በህገ መንግስቱ የተቀመጡትን መርሆች ወደ ስራ ለመተርጎም ከሚያስፈልጉ ስራዎች አንዱ የህግ ነው።
ህጉን በተለያየ ደረጃ በስራ ላይ ለማዋልም ደንቦችን የማውጣትንም አስፈላጊነት አቶ ማንደፍሮት አስገንዝበዋል።
ዳኞች የሚመለመሉበትን ስርዓት በዝርዝር መስፈርቶቹ ምን መሆን አለባቸው በየደረጃው ያለው አሁን በፊትም የለም ማለት አይደለም አለ፣ ግን በጣም ጥቅል የነበረ ነው። እሱ በዝርዝር የማስቀመጥ እና በዛ ስርዓት እንዲሾሙ የማረግ ተጠያቂነት ደግሞ ሲኖር የሚጠየቁበትን ደግሞ የዲሲፕሊን የኮድ ኦፍ ኮንዳክት ስነ ምግባሩን ማለት ነው እሱን በደንብ በዝርዝር የሚዘረጋ ይሆናል ማለት ነው። ስለዚህ ይህ አዋጅ ሲወጣ ስራው በሙሉ አለቀ ማለት አይደለም። ሌሎች ደንቦች እና ፕሮሲጀሮች የአሰራር መመሪያዎች በዝርዝር መውጣት አለባቸው።
ጠቅላይ ፍርድ ቤቱ የዳኝነት ስርዓቱን ለማሻሻል የሚያከናውናቸውን ስራዎች የተባበሩት መንግስታት የልማት ድርጅትና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም USAID እንደሚደግፉት ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ አጠር ያለ ዘገባ ነው የምናልፈው። የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበራት ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ንፋስ የተቀላቀለበት ማዕበል ካደረሰው በከባድ ጉዳት የተረፉትን 200 ሰዎችን ከህልፈት ለማዳን የ30.5 ሚሊዮን ዶላር ረድኤት ለማግኘት ተማጽነዋል። ዘጋቢያችን ሊሳ ሽላይን ከዓለም አቀፍ ቀይ መስቀል እና ፌዴሬሽኑ ዋና ጽህፈት ቤት ጄኔቫ የላከችልንን ትዝታ በላቸው ይዘዋለች።
የዓለም አቀፉ ቀይ መስቀል ፌዴሬሽን ዋና ጸሐፊ ኤልሃዲ አሳይ ይህን ተማጽኖ ያቀረቡት ባይራ የተባለችውን የሞዛምቢክ ከተማ ጎብኝተው ከተመለሱ በኋላ ነው። አይዳይ የሚል ስያሜ የተሰጠው ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል ባህር ጠረፍ የምትገኘውን የባይራ ከተማ 90% ማውደሙን ቀይ መስቀል ጠቁሟል። የቀውሱ ደረጃ አስከፊ ነው፣ በሕይወት የተረፉት ሰዎች የኑሮ ሁኔታም ዘግናኝ ነው ሲሉ ሳይ ገልጸውታል። አንዱ ያዩት መጠለያ ቦታ ራሱ አስጊ ሁኔታ ላይ ይገኛል ብለዋል።
One of them I visited was in a school. 3000 people in a school of 50.
ከጎበኛቸው መጠለያዎች አንዱ ትምህርት ቤት ላይ የሚገኘው ነው። 3000 የሚሆኑ ሰዎች በ15 የትምህርት ቤት ክፍሎች ተፋፍገው ይገኛሉ። የትምህርት ቤቱ ግማሽ በጎርፍ ተጠቅልቋል። ለነዛ ሰዎች ሁሉ 6 መጸዳጃ ቦታዎች ብቻ ናቸው ያሉት። ስለሆነም በውሃና በንጽህና ጥበቃ ጉድለት ሊፈነዳ የተቃረበ ቦምብ ላይ ነው የተቀመጠው ሲል ማጋነን አይሆንም።
ሳይ ተስቦና ኮሌራን የመሳሰሉ ውሃ ወለድ በሽታዎች ሊዛመቱ እንደሚችሉ በመግለጽ አስጠንቅቀዋል። በእንደዚህ አይነቱ ሁኔታ እነዚህና ሌሎች በሽታዎች ከባድ አደጋ እንደሚደቅኑ የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበራት ዋና ጸሐፊ ሳያስገንዝበዋል። አስቸኳይ እርምጃ ከተወሰደ ግን ችግሮቹ ሊወገዱ ይችላሉ ብለዋል። ቀይ መስቀል የጠየቀው እርዳታ ለተፈናቀሉ የአስቸኳይ ጊዜ መጠለያ፣ የጤና፣ የውሃና የጽዳት ጥበቃ አገልግሎት ለማቅረብ እንደሚውል ዋና ጸሐፊው ገልጸዋል። የረዴት ሰራተኞች ብዙውን ጊዜ ችላ የሚባሉትን የእድሜ ባለጸጎችን በሴቶች የሚመራ ቤተሰብን ልጆችንና የአካል ጉዳተኞችን ለመርዳት ልዩ ጥምረት እንደሚያደርጉም ሳያስገንዝበዋል። በእንዲህ አይነት ቀውስ ወቅት ሴቶችና ልጆች ለተለያዩ በደሎችና ለወሲብ ጥቃት እንደሚጋለጡም ሳይገልጹ ዓለም አቀፍ የቀይ መስቀል ፌዴሬሽን ጥበቃ እንደሚያደርግላቸው አስመረውበታል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ዝግጅታችንን ነው። አድማጮች፣ ቀደም ሲል ስናስተዋወቃችሁ እንደቆየ ነው በሚቀጥለው ሳምንት ጋቢና ቪኦኤ በአዲስ ዝግጅት ወደ እናንተ ይደርሳል። በተለይ የወጣቶችን ሐሳብ፣ የወጣቶችን አመለካከት፣ የወጣቶችን ችግር፣ የወጣቶችን ተስፋ የሚዳስሱ ፕሮግራሞችን ይዘን ወደ እናንተው እንደርሳለን። አሁን ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባችን ወደ ትግራይ ክልል ነው የሚወስደን። መምህራን የቤት ችግራቸውን የሚቀርፍላቸው በማጣታቸው ለሁለት ቀናት ያህል የሥራ ማቆም አድማ አድርገው ሥራ አቁመው ጥያቄያቸውን ለክልሉ መንግስት አቀርበዋል። ዘጋቢያችን አለም ሳዬ ከመቀሌ በተከታዩ ዘገባ ዝርዝሩን አድርሶናል።
ለመኖሪያ ቤት የሚሆን ቦታ ለማግኘት ተደራጅተው በመጣበቅ ላይ የነበሩት መምህራን መሬት ባለማግኘታቸው ዶክተር ደብረጽዮን ገብረ ሚካኤልን ለማግኘት ሁለት ቀን ከስራ ገበታቸው አቋርጠዋል። 30 ማህበራት 640 አካባቢ የሚደርሱ አስተማሪዎች ተደራጅተው ከነሱ የሚያስፈልጉት ነገሮች አሟልተው በመጣበቅ ላይ ከነበሩ መምህራን አንዱ እንዲህ ይላል።
በህገ መንግስታቸው መሰረት በኢትዮጵያ መምህራን የተለየ ጥቅም ተብሎ የሞት አርባ ካሪ ተጠቃሚዎች እንድንሆን ህገ መንግስት ፈቅደውልናል። ቢሆንም ግን በዚህ በመቀሌ ከተማ ይህን ተግባር እየተገበረ አይደለም።
መምህራን የመኖሪያ ቤት መሬት መስሪያ የማግኘት እድል እንዳጋጥማቸው የወጣውን መምሪያ መጠቀም አልቻልንም። ስለዚህ ከዚህ በመነሳት ስራችንን በማቆም ለመጠየቅ ተገድናል ይላል።
ቀን ስራ አቁመናል። የስራ ማቆም አድማ አይደለም፣ ሰላማዊ ሰልፍም አይደለም። ስራ ያቆም ነው። ጥያቄያችን በተናጠል ስንጠይቅ ልንሰማ አልቻልንም። ስለዚህ ጥያቄያችን እንዲሰማ ብለን ሁለት ቀን ስራ አቁመናል። ያ ሁለት ቀን ስናቆም የተሰጠን ምላሽ የለም። እስካሁን ያናገርን አካል የለም። በቃ ለምን እንደሆነ አልገባንም። ምንም በቃ የሚያዳምጠን ሰው እንኳን የለም። ትሪት የሚያደርገን ሰው እንኳን የለም። በዚህ ጊዜ ይሰጣችሁ መብታችሁ ነው ይሰጣችኋል ብሎ የሚያናገረን እንኳን የለም። ህጋዊ ፈዳፊ ኦፊሻል የተሰጠን ነገር የለም እስካሁን። ስለዚህ አዋጅ የሚታጠፈው ቀጣይ አመት ህዳር አዋጁ ይታጠፋል። ከዚያ በኋላ ህጋዊ እውቅና አግኝተን እያለ መሬት እንዳናገኝ እያደረጉ ነው ግለሰቦች ማለት ነው።
አርብ መጋቢት 6 እና ማክሰኞ መጋቢት 10 2011 ዓ.ም የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ለማግኘት በቢሮቸው አካባቢ ውሎም ለማግኘት አልቻሉም።
አዎ ዶክተር ልናገኝ ነበር። ሁለት ቀን ስራ ቁመን ነው የሄድነው። ግን ከሁለት ቀን በፊት ደግሞ አካባቢ ላልሰናል ወደዛ ቢሮ ጭራሽ እንዲያስመንን የሚፈልግ ሰው አለ እዛ። ይህ ዶክተር አማካሪ ያለ አቶ ተሽም የሚባል ጭራሽ እንዲያገናኝና አይፈልግም። አንድ ቀን ሶስት ልጆች መጣጠሚ አንድ ምሶች ካፍሎ ለሁለት ይመስለኛል እነሱን አስገባን ነው። ከዛ በኋላ ጭራሽ እነሱም የገቡት ከ19 ቀን ምልልስ በኋላ ነው። ከ19 ቀን ምልልስ ወደዛ ቢሮ ተከናፈል ማለት በተናፈል በ16 30 ማህበራት እንዳለት ከ16 ሰው ተመርቶ አርቲስቷ የሚያቀብ 16 ብቻ ነው። ሌላ የሚሄድ የለም፣ ሌላ የሚጠይቅ የለም። ስለዚህ 16 ሲሄዱ ጭራሽ የሚያገናኛቸው ሰው የለም። በቃ ነገ ይባላሉ፣ ተመልሶ ይመጣሉ። እዛ በፊሀይደለ ውሮድ ይባላል ዙሩ ክርም ያለው ከዚያ በኋላ አምናቸው ያባ ምክርማ እንዳሳሁኑ ያው ጉዳዩ ይሄ ነው። የሚያገናኙ ሰው የለም። ስለዚህ ተቸግረናል። ከአሁኑ በኋላ ጥያቄ መቀጠል አንችልም አላችሁ እኛ ከዛ ጠቅላላ እንዳት ስድስት መቶ አካባቢ ነበር ነው ያለው። በመቀሌ እንዳርሳችን ሁላችን ነው የምንጠይቀው። በቃ ከአሁን በኋላ እናንተ ብቻ መሄድ የለባችሁ አብረን ነው የምንሄደው አለ እና አርብ አብረን ሄድ አርብ ደግሞ ተር ስራ ላይ ነው። ለማንኛውም እኒህ አዘሳይዘበት ነው አርብ ዕለት ሁለት ሰዓት ነው ዶክተርን ከዚያ በፊት ቢሮ ገብተዋል። ትላንት ማክሰኞ ነበር ነበር ሆኖ ሄድና ስምንት ሰዓት ተወጠረች እናገናኛቸዋለን ብሎ ያሉ አዛ ስምንት ሰዓት ተመልሰን ስንሄድ ደግሞ ጭራሽ የዝማር ደግሳላስጋ ስንሄድ ደግሞ ትላንት ዕለት አፋት ማለት ነው 11
ይህ የመሬት ጥያቄ መብታችን ለማግኘት ወደሚመለከታቸው አካላት ብንሄድም የተለያዩ ምክንያት በመደርደር ቅጣት ይደርስብናል ይላሉ። የመምህራን ጥያቄ ምላሽ ለማግኘት የመቀሌ ከተማ አስተዳደር የህዝብ ግንኙነት ኃላፊ አቶ ዘመንፈስ ፍስሃን አነጋግሬያቸው ነበር። አቶ ዘመንፈስ እኛ መሬት በምንሰጥበት ጊዜ ተደራጅተው ህጋዊ መስፈርት አሟልተው የነበሩ መምህራን በሙሉ ተሰጥተዋል። አሁን የቀሩት በዛን ጊዜ በመቀሌ ያልነበሩና ገንዘብ ለመቆጠብ ያልቻሉ ናቸው። ስለዚህ ለእነዚህ መሬት ለመስጠት መጀመሪያ ሊዘጋጅ የሚገባ ስራ አለ። መሬት ማዘጋጀት አለብን። ካሳ ለመክፈል በጀት መያዝና በካቢኔና በከተማው ምክር ቤት መጠቅ አለበት። ስለዚህ ይህንን ስራዎች ከጨረስን በኋላ ለሚቀጥለው ጊዜ ይሰጣሉ። አማራጭ ካገኘንም በዚህ ዓመት ሊሰጡ ይችላሉ ብለዋል። ሁለቱም ለሰጠኝ ማብራሪያ አመሰግናለሁ። አለም ፍስሃ ከመቀለ።
አለም ፍስሃን እናመሰግናለን ላደረሰን ዘገባ። አድማጮች፣ በቀዳሚነት የያዝነው ዘገባ አሁን ደርሶናል። ፕሬዚዳንት ትራምፕን የተመለከተ ይሆናል። በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳን ልዩ መርማሪው ሮበርት ሙለር ፕሬዚዳንት ትራምፕ በምርጫው ለማሸነፍ ከሞስኮ ጋር አልተመሳጠሩም ቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ ነው ሩሲያ ይህንን ማስተባበያ የሰጠችው። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ ዜና አውታር በሰጡት ቃል ሀገራቸው በዩናይትድ ስቴትስም ሆነ በማንም ሀገር ውስጥ ጣልቃ ያለ መግባት ቋሚ መርህ ያላት መሆኑን አመልክተዋል። ቆንጅታዬ ዝርዝሩን ይዛለች።
አዎ፣ የፕሬዝደንት ዶናልድ ትራምፕን አስተዳደር ዘመን ሲፈታተን የቆየው ምርመራ ተጠናቋል። ፕሬዝደንቱም ሲያስተባብሉ ነው የከረሙት።
የተፈጸመ የመመሳጠር አድራጎት የለም፣ ተፈጽሟል የሚባለው ሸፍጥ ነው። እኔ ከሩሲያ ጋር አልመሳጠርም።
በምርመራው 37 የፕሬዝደንቱ የቀድሞ ረዳቶች ተከሰዋል። 5ቱ ወንጀል መፈጸማቸውን አምነዋል። ሮበርት ሙለር ሪፖርታቸውን ለጠቅላይ አቃቤ ሕግ ዊሊያም ባር አስረክበዋል። ከሪፖርቱ ምን ያህሉ ለኮንግረስና ለአሜሪካ ሕዝብ ይፋ እንደሚደረግ የመወሰን ስልጣን ያላቸውም ጠቅላይ አቃቤ ሕጉ ናቸው። ዲሞክራቶች በጉዳዩ ዙሪያ ድምጻቸውን እያሰሙ ነው። በመወሰኛ ምክር ቤቱ የዲሞክራቶች መሪው ሴኔተር ቻክ ሹመር
It's imperative for Mr. Barr to make the full report public.
ሚስተር ባር ሙሉን ሪፖርት ይፋ ማድረግ ግዴታቸው ነው። ለሪፖርቱ መሰረት የሆኑትን መረጃዎችና ውጤቶቹን ለተወካዮች ምክር ቤቱ ማቅረብ አለባቸው።
የተወካዮች ምክር ቤት ዲሞክራት አባል አዳም ሺፍ
Do not think you can bury this report. It is essential that the
ሪፖርቱን መቅበር ስላለው ብሎ እንዳያስቡ። ሪፖርቱ ሙሉ በሙሉ ለህዝብ ይፋ መደረግ አለበት።
ሪፐብሊካኑ የመወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ሊንዚ ግራም በበኩላቸው የሪፖርቱ አያያዝ ህጉ በሚፈቅደው መሰረት በተቻለ መጠን ግልጽ መሆን አለበት ብለዋል። ሌሎች ሪፐብሊካኖች ደግሞ ዲሞክራቶች ምንም ቢሆን አይረኩም በማለት ይተቻሉ። የተወካዮች ምክር ቤት አባል ጂም ጆንስ አንዱ ናቸው።
They don't think this Mueller report's going to be the bombshell they all anticipated it was going to be.
የሙለር ሪፖርት እነሱ ሲጠባበቁት የነበረውን ያህል የሚፈነዳ ጉዳይ እንዳል ሆነ ገብቷቸዋል። ስለዚህ ነው አሁን ብድግ ብለው ማአት አይነት ወንጀላ የሚያሰሙትና ምርመራዎች ይከፈቱ ማለት የጀመሩት። ዲሞክራቶች እንደዚያ ነው የሚንቀሳቀሱት።
ዲሞክራቶች በበኩላቸው ሪፖርቱ ትራምፕ ከወንጀል ነጻ መሆናቸውን አረጋግጦላቸዋል ብሎ ከወዲሁ መለፈፍ ችኮላ ነው በማለት ይከራከራሉ። የተወካዮች ምክር ቤት አባል አዳም ሺፍ እንደገና
Let's see what the report has to say if they're so confident
مجمّرّا ريبورتو من دميل إني. ريبابليكانوچ ريبورتو ترامبننا يكادمو رداتو تشاچون نسا ياوت اچوال بلو يان ياهل يميتمامنو كونه يفا انديدرغ لريبورتو مسرت يهونوتن ماسرجاوچ كونغرس اندياگن متاگل اللباچو
اياايزو مادام شيف يفتح مينستر سلطان لا يال پريزيدنت مكسس علامچالو اندال هونو ኮንግረሱ ግን ፕሬዝዳንቱን ተጠያቂ የማድረግ ኃላፊነት አለበት ብለዋል። በዚህ መካከል ታዲያ ህዝቡ ግራ በተጋባ ሁኔታ የሚሆነውን እየጠበቀ ነው። የቺካጎ ዩኒቨርሲቲ ተማሪው ክሪስቶፈር ዊልሰን
We have to see I guess what's in the report but those are the two realistic possibilities to me.
የሪፖርቱን ይዘት ማየት አለብን መሰለኝ። የሆነ ሆኖ እንደኔ አስተያየት ብዙ ነገር ተገኝቷል። ነገር ግን ሙለር ምንም ማድረግ አልቻሉም ወይም ደግሞ ይህ ነው የሚባል ነገር ስላልተገኘ በዚሁ ማብቃቱ ነው ከሁለት አንዱ ነው የሚሆነው
የላዮላ ዩኒቨርሲቲ የህግ ፕሮፌሰሯ ጄሲካ ሌቨንሰን በበኩላቸው ይቀን በጉጉት ስንጠብቀው የቆየ ነው ነው አሁን ደግሞ እንግዲህ ከሪፖርቱ ምንም አይነት መረጃ ሳናገኝ ለወራት ልንጠብቅ እንችላለን ይላሉ ሩሲያ በአሜሪካ ምርጫዎች ጣልቃ ለመግባት ፈጽሞ ሞክር ያላውቅም ስትል ስታስተባብል ነው የቆየችው። የሁለቱም ፓርቲዎች የምክር ቤት ተወካዮች ግን ይህን ማስተባበያ ውድቅ ሲያደርጉ ቆይተዋል።
ቆንጅትን ላደረሰችን ዘገባና መሰግናለን አድማጮች እንግዲህ ቀደም ሲል በመግቢያ ላይ እንዳስተዋወቁት ካሜራ ድምጽ የጋቢና ቪኦኤ የሚተላለፍላችሁ የወጣቶች ፕሮግራም በሚቀጥለው ሳምንት በአዲስ ግጭት በአዲስ ቅንብር ወደናንተ ይደርሳል። የወጣቶችን ስኬት የወጣቶችን ተስፋ የወጣቶችን ችግር የሚዳስስ ፕሮግራሞችን ይዘን ወደናንተውን መጣለን። እናንተ ማስተያየቶቻችሁን በፌስቡክ ገጻችን @ቪኦኤአምሃሪክ እንዲሁም በትዊተር #ጋቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱን። horn@vnews.com የኢሜል አድራሻችን ነው። በዛም ላይ ላኩልን። ለዛሬ እንግዲህ ያጠናቀርናቸውን ዝግጅቶች አብቅተናል። በነገው ምሽት እንገናኝ። መልካም ምሽት። በተከታዩ የነዋይ ደበበ ሙዚቃ እንሰናበታችኋለን። ደህና ደሩ።
ማከረፍ መደፋው ማታሰር መገደል ሞቶና ተጣፈዳቸው ማን ይደርስላቸው ካረመኔው ጀጅናቸው ሞት ይገባቸው አቅማነሳቸው ከነሽማቸው ስልክ ሳለባቸው ዋወገኖች ሞቀደማቸው ዋይ 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 ልጅ ከዳቸው ሰማይ ላቃቸው ስታይ ዋታቸው ያፋሊ ይሄም ያፋል ሁሉም ያፋል ያፋል ሁሉም ያፋል ያፋል ግን ያረፋል ያፋል ተሳው የነጽሁን ደምከሩት ደምጽ ይቀማል ምድረ በዳ የዋይታ የእየየ ድምፅ ያስተጋባል የእህቶቻችን አንደበት የወንድሞቻችን ልሳን የወገን ያለ ይላል ከስቷቸው የእስልምና ታሪክ ትርጉም ያልገባቸው በሰላማችን ላይ ከንቱ ህልም ይወጣታቸው ዋይ የጀግና ጥሮች ተንበረከኩ ከንዲከዳቸው ዋይ 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 የምድረ በዳ የበረሃ ጅብ ሳይጮ በላቸው
Kun Radio Sagale Amerikati.